የቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ሌ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍላችሁ የእግዚአብሔር ቃል እግዚአብሔር የሥጋ ለባሽ ሁሉ አምላክ ነው በሚል ርዕስ ላይ የተመሰረተ ይሆናል። ደርማቾች የእግዚአብሔር ቃል በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ እንደዚህ ይላል። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመዳንታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነት እናገራለሁ አልዋሽም ይላል ጳውሎስ። ውድ አድማጮች በዚህ በከበረው በእግዚአብሔር ቃል ውስጥ ትልቅ እና እጅግ መሰረታዊ የሆነ ነገር እንመለከታለን። ጳውሎስ ለጢሞቴዎስ በጻፈለት በዚህ መልእክት ውስጥ እግዚአብሔርን መስሎ በጭምትነት ጸጥና ዝግ ብሎ ለመኖር የሚያስፈልገው ምን እንደሆነ ለክርስቲያኖች ይናገራል። የክርስትና ህይወት እንደ ደሴት ውድ ወገኖቼ በራሳችንና የኛ በመነላቸው ዙሪያ የታጠረ አይደለም። የክርስትና ህይወታችንን የምንኖረው እግዚአብሔርን አያውቁም ከመነላቸው ይክዳሉ ከመነላቸው ኃጢአተኞችና የኛን እምነት የማይከተሉ ከመነላቸው ሰዎች መካከል ነው የምንኖረው። ህይወታችን የኔና የናንተ እምነት በራሳችንና እኛን በመሰሉ ሰዎች ዙሪያ ብቻ ታጥሮ የሚኖር ህይወት አይደለም። ስለዚህ እግዚአብሔር በዚህ ቃል ውስጥ ያስተምረናል። እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ይላል። መንፈሳዊ ህይወታችን በዙሪያችን ባሉ ሰዎች ህይወትና ኑሮ ይነካል። በመስሪያ ቤታችን ያሉ ሰዎች ቢበጠበጡ፣ ጎረቤቶቻችን ቢበጠበጡ፣ አካባቢያችን ሰላም ቢያጣ የኛ ህይወት ይጎዳል። እግዚአብሔርን መስለን መኖር የምንፈልግበት ህይወታችን ይነካል። የራሳችንን ህይወት ለብቻ ከሌሎች አግልለን የተባረከ ህይወትን የሰላም ህይወትን መኖር እንደማንችል መጽሐፍ ቅዱስ ያስተምረናል። ስለዚህ እግዚአብሔር በዚህ ቦታ ላይ የሚመክረን ምንድነው? እግዚአብሔርን መስሎ ለመኖር የግል ሃይማኖትን ማዳበር በግል ህይወት ብቻ የራስን ሩጫ መሮጥን ብቻ አያስተምረንም። ጭምት ሆኖ ለመኖር ከግል ህይወታችን ያለፈ ነገር ማድረግ አለብን። ጸጥና ዝግ ያለ ኑሮ ሊኖረን እንዲችል ይህንን ሁኔታ ልንፈጽም ልናከናውን ይገባናል። ጳውሎስ በዚህ ቦታ ላይ የሚመክረን ነገር ምን እንደሆነ ልብ እንበል። እግዚአብሔርን መስለን በጭምትነት ሁሉ ጸጥና ዝግ ብለን ለመኖር እንድንችል ማድረግ ያለብን ምን እንደሆነ ያስተምረናል። አንደኛ ልመና፣ ሁለተኛ ጸሎት፣ ከዚያም ምልጃና ምስጋና ስለ ሰዎች ሁሉ ይላል። ስለ ሰዎች ሁሉ ካለ በኋላ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። ነገስታቶች፣ መኳንንቶች፣ አገር የሚያስተዳድሩና የሚመሩ በዙሪያችን ያሉ ሰዎች ሁሉ የሰላምን ህይወት ለመኖር በእኛ በእያንዳንዳችን ህይወት ላይ ድርሻ አላቸው። እግዚአብሔር መስለን በመንኖረው ህይወት ጭምት ሆነ ለመኖር በመንፈልገው ህይወት ጸጥና ዝግ ብለን የተረጋጋ ህይወት ለመኖር በመንፈልገው ህይወት ላይ ትልቅ ድርሻ አላቸው። እነዚህ ሰዎች ቢበጠበጡ፣ ነገስታት ቢታወቁ፣ መኳንንቶች ቢታወቁ፣ በዙሪያችን ያሉ ሰዎች ሰላማቸው ቢደፈርስ ቢጨነቁ፣ እኛ ለብቻችን የግላችንን ህይወት መኖር አንችልም። ኤርሚያስ የተባለው የእግዚአብሔር ሰው በዘመኑ በእስራኤል ላይ የሚመጣውን መከራና ችግር በተናገረበት ጊዜ በራሱ ህይወትና በዙሪያውም ደግሞ ባሉት ሁሉ ላይ የሚደርሰውን ነገር ነበር የሚያየው። ኤርሚያስ ራሱ ወደ ግብጽ ምድር ተሰዷል። ኤርሚያስ ራሱ ይህ የሚናገረው ትንቢት የሚያስከትለው ምን እንደሆነ ስለሚያይ ሰቆቃ ወይም አልቃሻው ነብይ እየተባለ እንዲጠራ ያደረገውን ሰቆቃው ኤርሚያስን በብዙ ጩኸትና በእንባ ያለቀሰ የተማጠነ እግዚአብሔርን የለመነበትን ለቅሶውን ስንመለከት ይህንን እንማራለን። ከነቢዩ ከኤርሚያስ ጋር አብሮ ጸሐፊ የነበረ ባሮክ የሚባል ታላቅ የእግዚአብሔር ሰው ነበረ። ይህ ሰው እስራኤል ሁሉ የእግዚአብሔርን ቃል አልሰማ ባለበት ዘመን የነቢዩን የኤርሚያስን መጽሐፍ ትንቢቶቹን በመጽሐፍ ኤርሚያስን ያገለግለው ነበር። ባሮክ የኤርሚያስን መጽሐፍቶች ይጽፍ በነበረበት ጊዜ ኤርሚያስ የሚናገራቸው ትንቢቶች እያስጨነቁትና እያሳሰቡት እሱንም ቤተሰቡንም ሊነኩ እንደሚችሉ እየተረዳ በእግዚአብሔር ፊት ይጸልይ ነበር። ነገር ግን ትንቢቱ በመጣ ቁጥር፣ እየሰማ በሄደ ቁጥር፣ እየጻፈ በቀጠለ ቁጥር ነገሩ የሚሻል እንዳልሆነ የራሱንም ህይወት ሁሉ የሚያስጨንቅ ነገር እየሰማ እንዳለ ይረዳል። በዚህ ጊዜ የሚጸልየውን የግል ጸሎቱን የሰማው እግዚአብሔር በነቢዩ በኤርሚያስ አማካኝነት ለራሱ ለባሮክ መልእክትን ይልክለታል። በኤርሚያስ 45 ላይ እንደዚህ ይለዋል። በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመት የኔሪያ ልጅ ባሮክ እነዚህን ቃሎች ከኤርሚያስ አፍ በመጽሐፍ በጻፋቸው ጊዜ ነቢዩ ኤርሚያስ የተናገረው ቃል ይህ ነው። ባሮክ ሆይ የእስራኤል አምላክ እግዚአብሔር እንዲህ ይልሃል፣ አንተ እግዚአብሔር በሕመሜ ላይ ሐዘን ጨምሮብኛልና ወዮልኝ፣ በልቅሶ የጮኸት ደክሜያለሁ፣ ረፍትንም አላገኘሁም ብለሃል። እንዲህ በለው እግዚአብሔር እንዲህ ይላል፣ እነሆ የሠራሁትን አፈርሳለሁ፣ የተከልኩትንም እነቅላለሁ፣ ይኸውም በምድር ሁሉ ነው። ለራስህ ታላቅን ነገር ትፈልጋለህን? በሥጋ ለባሽ ሁሉ ላይ እነሆ ክፉ ነገርን አመጣለሁና አትፈልገው ይላል እግዚአብሔር። ነገር ግን በሄድክበት ስፍራ ሁሉ ነፍስህን እንደ ምርኮ አድርጌ እሰጥሃለሁ ይላል። ምንም እንኳን የነቢዩ የኤርሚያስ ጸሐፊ ቢሆንም ይህ የእግዚአብሔር ሰው በሚጸልያቸው ጸሎቶች፣ በእግዚአብሔር ፊት ባለቀሰባቸው ጉዳዮች የሚመኛቸውን ነገሮች እንደማያገኝ፣ ነገር ግን እግዚአብሔር ነፍሱን ምርኮ አድርጎ እንደሚሰጠው ይነግረዋል። ውድ ወገኖች፣ ዛሬ ባለንበት በዚህ ዘመን ውስጥ እኔና እናንተ የማንነካበት ሁኔታ ሆኖ አናይም። አንዳንዶቻችን በቅርብ የምናውቃቸውን ሰዎች አጥተናል። አንዳንዶቻችን የራሳችን የጤንነት ሁኔታ ያሳስበናል። ብዙዎቻችን በዚህ ጉዳይ ላይ የመጣው ችግር አይመለከተኝም ልንል በማንችልበት ሁኔታ ውስጥ እንዳለን እናውቃለን። ስለዚህ ስንጸልይ እግዚአብሔር የሥጋ ለባሽ ሁሉ አምላክ መሆኑን ማወቅ አለብን። ለእኛና ለቤተሰባችን ብቻ የእኛ ለምንላቸው ብቻ መጸለይ የለብንም። ዛሬ ሰዎች የራሳቸውን ጤንነት ብቻ ለማስጠበቅ ብለው ለኮሮና ቫይረስ መድኃኒት የሚፈልጉት ለቤተሰባቸው፣ ባለስልጣኑ ለባለስልጣን፣ ባለጠጋው ለባለጠጋ ቢሆን ኮሮና ቫይረስ ከአካባቢው አይጠፋም። ስለዚህ የሰው ልጆች ሁሉ በአንድ መርከብ ውስጥ እንዳለ ሕዝብ እርስ በርሳቸው ተረራርተው ራሳቸውን ሊያድኑ የሚችሉበትን ሁኔታ እየፈለጉ ባለበት ጊዜ እኔና እናንተ ደግሞ ጸሎታችን አገር አቀፍ፣ ህዝብ አቀፍ፣ ሁሉ አቀፍ የሆነ ጸሎት ልንጸልይ እንደሚገባ ከዚህ ከእግዚአብሔር ቃል እንማራለን። ልመናችን፣ ጸሎታችን፣ ምልጃችን፣ ምስጋናችንም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ጳውሎስ ከሁሉ በፊት ይህን አስቀድሞ እንዲደረግ ያሳስባል። ለምንድን ነው ይህም የሆነው? ከኔና ከእናንተ ከግል ሕይወት ያለፈ ሌላ አጀንዳ አለ፣ ሌላ ሀሳብ አለ፣ ሌላ ዓላማ አለ። እሱም በቁጥር 3-4 ላይ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። ሰዎች ሁሉ እንዲድኑ እግዚአብሔር ከሚጠቀምበት አንዱ መሳሪያ በየቤተ ክርስቲያኑ የሚደረገውን ልመናና ጸሎት ምልጃ እግዚአብሔር መሳሪያ አድርጎ ይጠቀማል። ለሰዎች ልጆች ልመናና ምልጃ ስናደርግ ውድ ወገኖቼ ኃጢአታችን በህዝባችን ባለንበት ከተማ በመሪዎቻችን የሚታየውን ጉድለትና በደል የኛ አድርገን እየተናዘዝን እየማለደን የእግዚአብሔርን ምሕረት እየፈለግን ስንጸልይ እግዚአብሔር ምን ያደርጋል? ሰዎች ሁሉ ሊድኑ የሚወደው እውነትን ወደ ማወቅ ሊደርሱ የሚፈልገው እግዚአብሔር የሰው ልጆችን ለማዳን ደስተኛ የሆነ አምላክ ነው። ይህንን ስናደርግኛ የልመና ጸሎት የምልጃ ጸሎት ስናደርግ እግዚአብሔር ደስ ይሰኛል። በእግዚአብሔር ፊት መልካምና ደስ የሚያሰኝ ይህ ነው ይላል። በእንደዚህ ያሉ ነገሮች የሚደሰተውን እግዚአብሔር ጳውሎስ የገለጠበት አገላለጥ እጅግ የሚያስደንቅ ነው። በእግዚአብሔር በመድኃኒታችን ፊት ይላል። ሰዎች ለሚገጥማቸው ችግር ሁሉ እግዚአብሔር መድኃኒት የሆነ አምላክ መሆኑን ይናገራል። የመድኃኒትነቱን ሥራ እግዚአብሔር የቸርነቱን ሥራ በሰው ልጆች ሕይወት ውስጥ ለመግለጥ የአማኞችን እግዚአብሔርን የሚፈሩ ሰዎችን የእግዚአብሔርን እርዳታ የሚሹ ሰዎችን ልመናና ጸሎት እግዚአብሔር ይሰማል። ክብር ለእግዚአብሔር ይሁን። እግዚአብሔር ይህን የሚያደርግበት ምክንያቱ ምንድን ነው? መሰረታዊ ምክንያቱ ምንድን ነው? እንዴት ያንድን ደካማ ሰው ያንድን ስጋ ለባሽ ጸሎት እግዚአብሔር እየሰማ እንዴት ነው እሱ ለነገስታት፣ ለመኳንንቶች፣ ለሰው ልጆች ለተለመነው ልመና፣ ለተማለደው ምልጃ፣ ለተጸለየው ጸሎት የሚሰማው? የዚህ ምስጢሩ ያለው ምን ላይ እንደሆነ ጳውሎስ ይናገራል። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው ይላል። የእግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ሰው የሆነበት ትልቁ ምክንያት የሰው ልጆች አዳኝ መድኃኒት ለመሆን እንደሆነ መጽሐፍ ቅዱስ ያስተምረናል። ጌታ ኢየሱስ ክርስቶስ በእግዚአብሔርና በሰው መካከል ያለ መካከለኛ ነው ይላል ጳውሎስ። ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል ያለ መካከለኛ ነው የሚለውን ቃል ብዙ ጊዜ በዚህ በሬዲዮ ፕሮግራም በሰፊው አስተምራለሁ። መጽሐፍ ቅዱስ እንደሚነግረን እንደዚህ ይለናል፣ ልጆቼ ሆይ ኃጢያትን እንዳታደርጉ ይህን ጽፍላችኋለሁ። ማንም ኃጢያትን ቢያደርግ ከአብ ዘንድ ጠበቃለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ዮሐንስ በዚህ በመልእክቱ በአንደኛ መልእክቱ ምዕራፍ 2 ቁጥር 1 እና 2 ላይ የሚነግረን የሰው ልጆች ሁሉ ጠበቃ ነው ኢየሱስ ክርስቶስ። ለምን? ከድንግል ማርያም ተወልዶ የሰው ልጅ የሚባል መጠሪያ እስኪያገኝ ድረስ ያደረሰው የሰው ባህሪን ተካፍሏልና። ስለዚህ ጌታችን ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል ያለ መካከለኛ አንድ ብቻ ነው የተባለው ምስጢሩ ምን እንደሆነ በሰፊው ከዚህ በፊት አስተምራለሁ። ይሁን እንጂ እኔና እናንተ ለምንጸልየው ጸሎት፣ እግዚአብሔርን ለምንለው ለምንለምነው ልመና፣ ለምንማልደው ምልጃ በቂ ምክንያት የሚሆንልን ኢየሱስ ክርስቶስ ጌታችን በእኛና በእግዚአብሔር መካከል ያለው መካከለኛችን ምስጢሩ የመካከለኛነቱ ምን እንደሆነ ሊገባን ይገባል። ጳውሎስ በዚሁ ላይ ሲናገር አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ ካለ በኋላ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። የጌታ ኢየሱስ ክርስቶስን ሰው የመሆኑን ምስጢር ፍጹም አምላክ የነበረው ጌታ ፍጹም አምላክነቱን ሳያጣ ፍጹም የሰው ልጅ ሆኖ የኖረበትን ምስጢር ሁለቱን መካድ ትልቅ እርግማን ነው፣ ትልቅ ስህተት ነው። ጌታ ኢየሱስ ክርስቶስ እርሱም ሰው የሆነ ክርስቶስ ኢየሱስ ነው የሚለውን ታላቅ ምስጢር ሲናገር ለምንለምነው ልመና ለምንማልደው ምልጃ ለጸሎታችን አቅማችንም ብቃታችንም በእግዚአብሔርም ዘንድ ተቀባይነት ለማግኘት ምክንያታችን ኢየሱስ ክርስቶስ ጌታችን መሆኑን ያሳየናል። ኢየሱስ ክርስቶስ የሰው ልጅ በመሆኑ ከድንግል ማርያም በነሳው ሥጋ የሁላችን አጋር የሰው ልጆች ሁሉ ጠበቃ ሆኖ በእግዚአብሔርና በሰው መካከል ያለ መካከለኛ እንደሱ ያለ ማንም የለም። መላእክቶች ይህንን የመካከለኛነት ስፍራ ሊይዙ አይችሉ። ለምን? የሰው ባህሪን አልተካፈሉ። ከቅዱሳን መካከል ጻድቃን ቅዱሳን የቱንም ያህል እግዚአብሔር በሰራቸውና በሕይወታቸው ተቀበራቸው ቢሆኑ ይህንን የመካከለኛነት ስፍራ ሊይዙ አይችሉ። ለምን? ምክንያቱም እንደ ክርስቶስ ኢየሱስ ውድ ወገኖቼ የመለኮት ባህሪ የላቸውምና። የእግዚአብሔርም የሆነ ነገር ያለው የሰውም ነገር ያለው በሰውና በእግዚአብሔር መካከል ያለውን ነገር በማንነቱ ያጣጣመ የተጠበቀ ኢየሱስ ክርስቶስ የሰው ድካም የሚገባው በነገር ሁሉ ወንድሞቹ መስሎ ሰው ሆኖ መኖር የሰው ነገር የሚገባው ኢየሱስ ለሰው ልጆች መካከለኛ የሆነበት ነገር የሚተካ ወይም በሱ ፋንታ ሊታሰብ የሚችል ማንም የለም። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ቦታ ላይ ጳውሎስ ከሁሉ በፊት እንዲጸልይ የሚመክረውን ይሄንን ጸሎት ለመጸለይ ለሰው ልጆች ሁሉ ለነገስታት ሁሉ ለመኳንንት ሁሉ ልንጸልየው የሚገባውን ይህን ጸሎት ለመጸለይ ምክንያት የሚሆነን ኢየሱስ ክርስቶስ ጌታችን እግዚአብሔርን መድኃኒታችን ያደረገው እግዚአብሔርን አዳኛችን ያደረገው የዚህ የኢየሱስ ክርስቶስ የጌታችን ለኛ መሰጠት ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷልና። ለምንድን ነው እግዚአብሔር አንድያ ልጁን የሰጠው? ዮሐንስ በዮሐንስ ወንጌል ምዕራፍ 3 ላይ እንደሚነግረን ዓለም በልጁ እንዲድን ነው እንጂ እንዳይጠፋ ወዶ እግዚአብሔር አንድያ ልጁን ሰጥቷል። ልጁን የሰው ልጆች ባህሪን የተካፈለውን ውድ ወገኖቼ የመለኮት ባህሪ የነበረውን ኢየሱስ ክርስቶስን ፍጹም አምላክ ፍጹም ሰው የሆነው በእኛና በእግዚአብሔር መካከል መካከለኛ ስለሆነ እኔና እናንተ እግዚአብሔር ፊት ቀርበን ለመለመን ለመማለድ ንስሐ ለማግባት የእግዚአብሔርንም ይቅርታ ለመቀበል ለራሳችንም ለሌሎችም ሰዎች ሁሉ በቂ ምክንያት የሚሆንልን ሌላ ጣልቃ ማንም ሳይገባ ጸሎታችን በእግዚአብሔር ፊት እንዲሰማልን የሚያደርግ ኢየሱስ ክርስቶስ መካከለኛ ሆኖልናል። ስለዚህ ጳውሎስ ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ እርሱም ሰው የሆነ ኢየሱስ ክርስቶስ ነው። ተመልከቱት እንግዲህ ይሄ ኢየሱስ ክርስቶስ ክርስቶስ ኢየሱስ በዚህ ቦታ ላይ ሲጠቀስ ራሱንም ለሁሉ ቤዛ ሰጠ ይላል። ለሁሉም ይለው ቃል ለጸልዩላቸው ለተባልናቸው ለሰው ልጆች ሁሉ ራሱን ሰጥቷል። ጸልዩላቸው ለተባልናቸው ለነገስታት ሁሉ ራሱን ሰጥቷል። ጸልዩላቸው ለተባልነው ለመኳንንት ሁሉ ራሱን ሰጥቷል። ለኛ ጌታ ኢየሱስ ተሰጥቷል ብለን እንደምናምን ሁሉ ዛሬ በዓለም ላይ ላሉ ለስጋ ለባሾች ሁሉ ኢየሱስ ክርስቶስ ጌታ ተሰጥቷል። ክብር ለእግዚአብሔር ይሁን። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ለሰው ልጆች ሁሉ መድኃኒት ሆኖ እንደመጣ ኃጢአተኞችን ሊያድን እንደመጣ ጻድቃንን ሊጠራ እንዳልመጣ የኃጢአተኞች ወዳጅ የተባለ ከቀራጮች ጋር የበላ ኃጢአተኛ ሴቶችን ሰው የናቃቸውን የጠላቸውን ፈሪሳውያኖች በድንጋይ ቀጥቅጠው ሊወግሯቸው ያሉትን ሁሉ ያዳነ ነው። በመስቀል ላይ በተሰቀለበት ጊዜ ከዚህ ዓለም ላይ የሚገባንን ቅጣት ነው እኛ የምንቀበለው፣ እርሱ ግን ምንም አላደረገም ያለውን ወንጀለኛ ከመስቀል ላይ ከሞቱ በኋላ ከኔ ጋር በገነት ትሆናለህ ብሎ ከዚያ ወንጀለኛ ጋር ወደ ገነት ይዞት የገባ ጌታ ነው ኢየሱስ ክርስቶስ። ለዓለም ሁሉ የተሰጠ የሥጋ ለባሽ ሁሉ አምላክ የእግዚአብሔር ስጦታ ኢየሱስ ክርስቶስ ለጸሎታችን ጉልበታችንና ኃይላችን ነው። ክብር ለእግዚአብሔር ይሁን። ከራሳችን አልፈን ለንጸልይ እንድንችል የሚያነሳሳን እንዲህ የመሰለውን ቤዛ የሆነውን ራሱን ለሰው ልጆች ሁሉ ደሙን በማፍሰስ መከራ በመቀበል የሞተልንን ኢየሱስ ክርስቶስን የሰጠን የእግዚአብሔር መድኃኒታችን የሆነው አምላካችን ይህንን ልጁን በቀኙ አስቀምጦልናል። መመኪያችን፣ የህይወታችን ጠበቃ፣ ዋስትናችን በእግዚአብሔር ቀኝ አለልን። በዕብራውያን ምዕራፍ 8 ቁጥር 6 ላይ አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል ይላል። በሰማያዊቱ ቤተ መቅደስ በእግዚአብሔር አብ ቀኝ የተቀመጠልን የናዝሬቱ ኢየሱስ ክርስቶስ የኔና የናንተ የአዲስ ኪዳን መካከለኛ ሆኖ ስላለልን በዚህ በችግራችሁ ጊዜ በመከራችሁ ጊዜ በመጥፈሩበት በዚህ ሰዓት የታመሙ ዘመዶች ቢኖሯችሁ የታመሙ ልጆች ቢኖሯችሁ የታመመ እናት አባት ቢኖራችሁ ለራሳችሁ ህይወት ብትፈሩ ይሄ ኢየሱስ በሰማይ ያለው ጠበቃ የኔና የናንተ ዋስና መተማመኛ እንደሆነ ልታስቡ ይገባል። በዕብራውያን 9:15 ላይ ስለዚህ የፊተኛው ኪዳን ሲጸና ህግን የተላለፉትን የሚበሽ ሞት ስለሆነ የተጠሩት የዘላለም ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ሆኗል። ለኔ ለናንተ ዛሬ እግዚአብሔርን አቅም ዘመዴ ወንድሜ ጌታን አቅም ክርስቲያን አይደለም እግዚአብሔርን የሚፈራ አይደለም ለምትሉ ሰዎች ለታመሙ ዘመዶቻችሁ ለመጸለይ ለተቸገሩ ዘመዶቻችሁ በፍሮንት ላይን ላይ ሆነው ህይወታቸው መስዋዕት አድርገው በሕክምና ስራ ላይ ለተሰማሩ ወገኖቻችን የምንጸልየውን ጸሎት ለመጸለይ ድፍረትና አቅም የሚሆነን መካከለኛው ኢየሱስ ክርስቶስ መሆኑ ነው። ክብር ለእግዚአብሔር ይሁን። ስለዚህ በዚህ በእግዚአብሔር ቃሉ ስንመለከት እግዚአብሔርን መስለን በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመና፣ ጸሎት፣ ምልጃም ምስጋናም ስናደርግ ውድ ወገኖቼ ሰዎች ሁሉ ሊድኑ የሚወድ አምላክ እውነትን ወደ ማወቅ ሊደርሱ የሚፈልግ እግዚአብሔር ውድ ወገኖቼ ደስ የሚሰኝበት ልመናና ጸሎት እንደምናደርግ ይገባል። ለምን? ይሄ መድኃኒታችን ነው የተባለው እግዚአብሔር አንድያ ልጁን የሰጠን መካከለኛ የሆነልንን ኢየሱስን የሰጠን ለልጁ ስጋን ያዘጋጀለት እግዚአብሔር ዓለሙ በልጁ እንዲድን የሚወደው እግዚአብሔር ራሱ ለዓለም ሁሉ ቤዛ እንዲሆን ልጁን የታረደውን በግ ኢየሱስ ክርስቶስን የሰጠን እግዚአብሔር ሰዎች ሁሉ ሊድኑ ይወዳል። ሰዎች ሁሉ ሊድኑ ይወዳል። ማንም እንዳይጠፋ እግዚአብሔር ይፈልጋል። የእስራኤል ሕዝብ በሕይወታቸው በጣም ከሚቸገሩበት አንድ ትልቅ ነገር በጣም የሚያስቸግር ነገር ቢኖር የትንቢተ ዮናስ መጽሐፍ ነው። የትንቢተ ዮናስ መጽሐፍ ስንመለከተው እስራኤላውያኖች በጣም ይቸገሩበታል። ነብዩ ዮናስ ራሱ እግዚአብሔር ወደ ነነዌ ሕዝብ በላከው ጊዜ እጅግ በጣም ይቸገርበት የነበረ ጉዳይ ነው። እግዚአብሔርን ችላ ብሎ የኖሩ ሰዎች፣ እግዚአብሔርን የማይፈሩ ሰዎች፣ እግዚአብሔርን የማያውቁ ሰዎች እንዴት ምሕረት ያገኛሉ ለሚለው ጥያቄ የዮናስ መጽሐፍ ጥሩ ትምህርት ይሰጠናል። የነነዌ ሰዎች እግዚአብሔርን የማይፈሩ ኃጢአተኞች ነበሩ። እግዚአብሔር ግን የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ፣ ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደፊት ወጥቷልና በእርሷ ላይ ስበክ አለው። ዮናስ ይሄንን አልሰብክም ብሎ እምቢ አለ። እግዚአብሔርን አልሰብክም ብሎ አለ። ከእግዚአብሔር ፊት ለየሸሸ መሰለው። በመርከብ ወጥቶ ወደ ጠርሴስ እንደኮበለለ እንመለከታለን። ይህ ለምን ሆነ? አሶራውያኖች የነነዌ ከተማ ውድ ወገኖች የአሶራውያን ከተማ ነች። ግፍ በእስራኤል ላይ የፈጸሙ ናቸው። በደል ያደረጉ ናቸው። እና እነዚህን ሰዎች ሄዶ መስበክ ማለት ሌሎቹ ነቢያቶች የእስራኤል ነቢያቶች በነነዌ ላይ ስለ ጥፋቷ ብዙ ነገር ተናግረዋል። ነቢዩ ሶፎንያስ ሲናገር እርሱም በሰሜን ላይ እጁን ይዘረጋል አሶርን ያጠፋል ነነዌ ባድማ እንደበረሃም ደረቅ ያደርጋታል ሲባል ሃሌሉያ ሊያሰኝ ይችላል። ዮናስ ግን ሄደ ስበክ አለ። ስበክ ነው ያለው ወገኖች። ዮናስ ቢሰብክ ንሳ እንደሚገቡ ስላወቀ አልሰብክም አለ። ነገር ግን እግዚአብሔር በምን አይነት ሁኔታ ወደ ነነዌን በግድ እንደወሰደው እናያለን። ንሳ ገብተው እግዚአብሔር ከማራቸው በኋላ ዮናስ አቆረፈ። ለምን አቆረፈ? እግዚአብሔር ስለማራቸው ይቅር ስላላቸው። የእስራኤል ሕዝብ ማስተውለው እግዚአብሔር የሥጋ ለባሽ ሁሉ አምላክ መሆኑን አላወቀም። እግዚአብሔር ምንድነው ለዮናስ ያለው? እግዚአብሔር ዮናስን በእውኑ ስለዚህ ጉዳይ ለምን ትቆጣለህ አለው። ይቅር ስላላቸው ንስሐ ገብተው እግዚአብሔር ስለማራቸው ለምን ነው የምትቆጣው አለው። እግዚአብሔር ምን አስተማረው? በዚህ ቁጣው ጊዜ ጥላ አደረገለት፣ ቅል በቀለች እና ለሊቱን በሙሉ ቀኑን ጥላ ሰጣው፣ ተኝቶ አደረ እና ከዛ በኋላ ምን ሆነ? አንተ ትበቅል ዘንድ ላልደከምክባት ላላሳደግካት ባንዲት ለሊት ለበቀለች ባንዲት ለሊት ለደረቀች ቅል አዝነሃል አለው። ትላ ከእግዚአብሔር ትሉ እንዲበላት አደረገ እና እንዴት ትበቅል እንዴት ትሞታለች ብሎ ተናደደ። እኔስ ቀኛቸውንና ግራቸውን የማይለዩ ከ120,000 የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን አለው። ውድ ወገኖቼ እግዚአብሔር ለሰው ልጆች ሁሉ ያዝናል። ዛሬ በተለያየ መንገድ በህመም ለተጠቁ ለተጎዱ ወገኖቻችን ሁሉ ይራራል። ስለዚህ መካከለኛ በሆነልን በኢየሱስ ክርስቶስ እየታመምን እግዚአብሔርን ልንለምነው፣ እግዚአብሔርን ልንጠይቀው፣ እግዚአብሔር እንደሚሰማን ልንታመን ይገባናል። ለምን? አንድያ ልጁን እስኪሰጥ ድረስ ዓለም ይወደዋልና። የሰማችሁትን ሁሉ ለደህንነት ያድርግላችሁ። ሞቶ በተነሳው በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤ.ኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን